ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ሞቶ ከተነሳው ጌታ ጋር ያለን ግንኙነትና ልንኖረው የሚገባ ሕይወት የሚል መደበኛ ርዕስ በመውሰድ በተከታታይ ሰፋ ላለ ጊዜ በዚህ ጉዳይ ለማስተማር ተነሳስቻለሁ። ውድ አድማጮች የአገልግሎታችን መሪ ጥቅስ ሐዋርያው ጳውሎስ በተናገረው ቃል ላይ የተደገፈ ነው። ሐዋርያው ጳውሎስ በግሪክ ጥበበኞች ለሚመኩና የዚህ ዓለም ጥበብ ለሚሹ በጻፈው በመጀመሪያው ቆሮንቶስ መልእክቱ ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን በማለት በ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ተናግሮ ነበር። እኛም ይህንኑ ሐዋርያዊ ቃል በመመርኮዝ የተሰቀለውን ክርስቶስን እንሰብካለን። ሐዋርያት ሌላ ማንንም ወንጌል አድርገው አይሰብኩም ነበር። ለቆሮንቶስ ሰዎች ለሁለተኛ ጊዜ በጻፈላቸው መልእክቱ ላይ ሐዋርያው ጳውሎስ በምዕራፍ 4 ቁጥር 5 ላይ እንዲህ ይላቸዋል፣ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ይላል። ሐዋርያት የክርስቶስ ቤተ ክርስቲያን የተመሰረተችበትን አለቷን ኢየሱስ ክርስቶስን እየሰበኩ ኖሩ። እንዲሁም ሕይወታቸውን ለመስዋዕትነት ለዚህ ለሰበኩት ለኢየሱስ ክርስቶስ ወንጌል መስዋዕት አድርገው አቀረቡ። እነርሱ ወደ ጌታ ከተሰበሰቡ በኋላ አሁንም ሊሰበክ የሚገባው ኢየሱስ ክርስቶስ ነው ብለን እናምናለን። ወንጌል የሚለው ቃል ኢየሱስ የሚሰበክበት ካልሆነ የሃይማኖት ወንጀል እንጂ ወንጌል ተብሎ በምንም መልክ ሊጠራ አይችልም። ወንጌል በሰው የተደረሰ አይደለም። የጌታ ቃል እንደሚያሳየን ወንጌል ጌታችን ኢየሱስ ክርስቶስ ከሞት ሲነሳ ለሐዋርያቱ የሰጠው መልእክት ነው። በማርቆስ ወንጌል በምዕራፍ 16 ቁጥር 8 ላይ ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል እግዚአብሔር ቃል። ይህ ወንጌል ጌታ ራሱ እንዳለው የማይለወጥ ቅዱስ የሆነ ወንጌል ነው። ይህ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ እንዲሰበክ ጌታ ለሐዋርያቱ የሰጠው ወንጌል ነው። ይህ ወንጌል የሚሰበክበት ምክንያት የዘላለም ድነት ምክንያት የሆነ ስለሆነ ነው። ጮች ከዘላለም ሞት ድነን የዘላለም ሕይወት የምናገኘው በዚህ በማይለወጥ ጌታ ለሐዋርያቱ በሰጠው ወንጌል ነው። እነዚህ ሐዋርያት ጌታ የሰጣቸውን ወንጌል በታማኝነት አገለገሉ። በመስዋዕትነትም ስለ ወንጌል ሲሉ ሕይወታቸውን ሁሉ ሰጡ። ጌታችን ከዮሐንስ ከተጠመቀ ጊዜ ጀምሮ ጌታችን ሞቶ እስኪነሳ ድረስ እርሱን ያዩትና የሰሙት የበጉ ሐዋርያት የሚባሉት ጌታችን ከሞት ሲነሳ ለሰጣቸው ወንጌል ታማኝ እንዴት እንደሆኑ የቤተ ክርስቲያን ታሪክ የመጽሐፍ ቅዱስ እውነናል። ይህንን ወንጌል ባገለገሉበት ጊዜ ሁሉ ጌታ ኢየሱስ ራሱ ከነርሱ ጋር ሆኖ የሚሰብኩትንና የሚያስተምሩትን የወንጌል ቃል በተአምራት ያጸናላቸው ነበር። ማርቆስ ወንጌሉ መጨረሻ ላይ እንዲህ ሲል ይናገራል፣ እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ይላል። ወንጌሉን የሰጣቸው ጌታ ኢየሱስ እርሱ ራሱ ከነርሱ ጋር ሆኖ የተቀበሉትን ወንጌል በታማኝነት ሲያገለግሉ አብሯቸው ሆኖ ይሰራ ነበር። ቃሉ እንደሚል ጌታም ከነርሱ ጋር ይሰራ ነበር ይላል። የጌታ ወንጌል ጌታ ሳይኖር አብሯቸው ሳይሆን የተሰበከ ያለ ጌታ የተላለፈ ወንጌል እንዳልሆነ እናያለን። እርሱ አብሯቸው ሆኖ ቃሉን በሚከተሉት ተአምራቶች በማጽናት የወንጌሉ መስካሪ እንደሆነም እናያለን። ሐዋርያት የክርስቶስ ወንጌል በሰበኩበትና ባገለገሉበት ዘመን ሁሉ በሕይወታቸው የተሰራው ተአምራትና ድንቅ የእግዚአብሔር ሥራ ዋናው ምክንያት የሰበኩት ወንጌል እንደሆነ ይታያል። ለወንጌሉ ታማኝ በመሆናቸው የተሰራውን ተአምራት ያለ ወንጌል ሊሆን ሊያደርጉትም እንደማይችሉ ይታያል። ምክንያቱም በሐዋርያት አገልግሎት የተሰሩት ተአምራቶችና ድንቅ ሥራዎች ሁሉ የቃሉ ማጽኛዎች ከመሆናቸው ውጪ ሌላ ምንም ምክንያት መስጠት አይቻልም። ወንጌል ከተአምራት በላይ ነው። ተአምራትና ድንቆች የወንጌል ምስክሮች እንጂ በራሳቸው ያለ ወንጌል ምንም አይደሉም። ሰው በተአምር አይድንም፣ በወንጌል ይድናል። ወንጌል በትክክል ሳይሰበክ የሚሰራ ተአምር ሁሉ ከእግዚአብሔር አይደለም። የወንጌል ማጽኛ የሆነውን ተአምር በተአምራትነቱ ብቻ ለፈለጉት ምልክትና ድንቅ ነገር አይሰጣቸውም። የእግዚአብሔር ቃል እንደሚናገር ሐዋርያት ይህ ሁኔታ በቅጡ የገባቸው እንደሆኑ ከአስተማሩት ትምህርት እንመለከታለን። እነዚህ የጌታ ሐዋርያት የገባቸው ታማኝ የወንጌል አገልጋዮች መሆናቸውን በብዙ ሁኔታ ከእግዚአብሔር ቃል እንማራለን። ተአምራትን ከወንጌል በፊት አስቀድሙም ነበር። ወንጌልን ሰዎች ሳያምኑ እንዲሁ ተአምራት በማየት ብቻ ሊድኑ አይገፋፏቸው። ጌታችን የፈወሰው አይነ ስውር ጌታ ኢየሱስ ስለፈወሰው አይሁዳውያኖች ወደ ውጭ እንዳወጡት ጌታ ከሰማ በኋላ ለመጀመሪያ ጊዜ ወንጌልን ሰበከለት። እንዲህ ሲል ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን? አለው። ልብ በሉ፣ ይህ ሰው አይኑ በርቷል፣ ነገር ግን አልዳነም። አሁን ጌታ ኢየሱስ ክርስቶስ አንተ በእግዚአብሔር ልጅ ታምናለህን? አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው? አለ። ኢየሱስም አይተኸዋልም፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያምኑ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ ይላል ዮሐንስ ወንጌል ምዕራፍ 9 ከቁጥር 35 እስከ 39። ውድ አድማጮች፣ ጌታችን ሞቶ ካረገ በኋላ ሐዋርያት የሆኑትም ይህንኑ ወንጌል ጌታችንን በመገለጥ እንደሰጣቸው እንመለከታለን። ሐዋርያው ጳውሎስ ጌታችን ከከበረ በኋላ በጌታ የተጠራ ሐዋርያ ነበር። እርሱ ይሰብክ የነበረውን ወንጌል እንዴት እንዳገኘው ሲናገር በገላትያ ምዕራፍ 1 ከቁጥር 11 እስከ 12 ላይ እንዲህ ይላል። ወንድሞች ሆይ ይላቸዋል የገላትያን ሰዎች፣ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም ይላል። ይህ ወንጌል በዘፈቀደ እንደ ቤተ እምነቱ ቁጥርና አይነት መልኩን እየቀየረ የሚነገር አይደለም። እነዚህ ሐዋርያት ከጌታ የተቀበሉትን ወንጌል ማንም ሊቀይረው ከሌላ ባዕድ መልእክትና ትምህርት ጋር ሊቀይጠው ስልጣንም መብትም እንደሌለው የተረዱና ያሳሰቡ ያስጠነቀቁ ናቸው። ይህንን ማድረግ ፍርድ እንደሚያመጣ ሐዋርያው ጳውሎስ ይናገራል። በገላትያ ምዕራፍ 1 ከቁጥር 6 እስከ 9 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። አስቀድመን እንዳልን ይላል ሐዋርያው በመከተል እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንንም ቢሰብክላችሁ የተረገመ ይሁን በማለት ይናገራል። ይርገማን የሚመለከተው ሐዋርያቶች ራሳቸውም ቢሆኑ የጌታን ወንጌል ለውጠው ቀይጠው ቢናገሩ ይርገማን አለ። ከሰማይም እንኳን መላእክቶች ቢሆኑ ይሄንን ወንጌል ቀይረው ለውጠው ሊሰብኩ ሊያመጡ አይችሉም። ማንንም ይላል ሐዋርያ ጳውሎስ መላእክትንና ሐዋርያትን ብቻ ሳይሆን የሚጠቅሰው ማንንም ስሙ እከሌ ተብሎ በዚህ ያልተጠቀሰ እንኳን ቢሆን ማንንም ይሁን ይሄንን ማድረግ እንደማይችል ደግሞም የእግዚአብሔር እርግማን በላው ላይ እንደሚሆን ይናገራል። ይህ መልእክት የተጻፈላቸው የገላትያ ሰዎች ናቸው። ሐዋርያ ጳውሎስ በመጀመሪያ በሰበከላቸው ወንጌል የተጠሩበት ወንጌል እንደሆነ ይነግራቸዋል። ይህ ወንጌል ደግሞ የተቀበሉት ወንጌል ነው። ከላይ በማርቆስ ወንጌል ላይ እንዳየነው የዘላለም ድነት የሚያስገኘውን ወንጌል ጌታ እንደሰጠ አይተን ነበር። ሐዋርያ ጳውሎስ በሄደበት ስፍራ ሁሉ ይህንን ወንጌል ሲሰብክ ሰዎች የሚድኑበትን ወንጌል እንደሚሰብክ በደንብ ያስተውል ነበር። ለቆሮንቶስም ሰዎች በምዕራፍ 15 ቁጥር 1 ላይ ይህንን እውነት አስመልክቶ ሲናገር ወንድሞች ሆይ ይላቸዋል። የሰበኩላችሁን ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላቸዋል። የገላትያም ሆኑ የቆሮንቶስ ሰዎች ተቀበሉ የተባሉት የተሰበከላቸውን ወንጌል ነበር። እነዚህ ክርስቲያኖች የተቀበሉት ወንጌል የቆሙበት ወንጌል የዳኑበት ወንጌል እንደሆነ ይናገራል። ወንጌል የሚሰበክልን ልንቀበለው አምነን በርሱ ላይ በመቆም ልንድንበት ነው። ወንጌል እውነት ነው። ልቡናንና ማስተዋልን ይጠይቃል። የገላትያ ሰዎች ግን ይህንን የተጠሩበትን የሚድኑበትን ወንጌል በሌላ ወንጌል ለወጡት። ይህንን ሌላ ወንጌል የሰበኩላቸው ወደ ክርስትና እምነት መተናል የሚሉ አይሁዳውያን ሰዎች ነበሩ። ካልተገረዛችሁ አትድኑም ይሏቸው ነበር። የጌታን ወንጌል አምነው የተቀበሉትንና የዳኑትን የገላትያን ሰዎች ሙሉ ደህንነት ከሚሰጣቸው ከሚያስገኝላቸው ከክርስቶስ ወንጌል ሌላ ለድነታቸው ሌላ ተጨማሪ ነገር ማድረግ እንደሚገባቸው ሰበኩላቸው። ይህ ሁለተኛው እነዚህ አይሁዳውያን የሰበኩት ወንጌል ሌላ ወንጌል የክርስቶስ ያልሆነ ወንጌል እንደሆነ ጳውሎስ ተናገረ። የገላትያ ሰዎች የዘላለም ድነት ከሚያስገኝላቸው ከክርስቶስ ወንጌል ሌላ ተጨማሪ ነገር በማድረግ መዳናቸውን ሙሉ የሚያደርጉ መሰላቸው። ከክርስቶስ ኢየሱስ ወንጌል ሌላ መንፈሳዊ ህይወትን የሚያሟላና እነርሱን ሙሉ የሚያደርጋቸው ሌላ ነገር አስፈልጊ እንደሆነ እንዲያምኑ ሰበኩላቸው። ሐዋርያ ጳውሎስ ይህንን አስመልክቶ የሰጣቸው መልስ የሚከተለውን እውነት ከላይ እንዳነበብኩላችሁ እና እንመለከታለን። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንንም ቢሰብክላችሁ የተረገመ ይሁን ይላል። የዘላለም ድነት የሚያመጣው ወንጌል የኢየሱስ ወንጌል ከማንም ከምንም ጋር ሳይቀየጥ የሚሰበክ ወንጌል መሆን እንዳለበት የእግዚአብሔር ቃል በዚህ በደንብ ያስተምረናል። ከላይ እንዳሳየሁት ሐዋርያት ራሳቸውን አይሰብኩም። የቱንም ያህል ያገለገሉት አገልግሎትም ሆነ የተቀበሉት መስዋዕትነት ታላቅ ቢሆንም ከዚያ ልንማር ታሪካቸውና መልካም ስራቸውን ልንመከርበት እንጂ የነርሱን ስራና ማንነት የሚያድን ወንጌል አድርገን አንሰብክም። በስራቸውም መዳን እንደሚገኝ በስማቸውም መዳን እንደሚገኝ በከፈሉት መስዋዕትነትም እንደ ኢየሱስ ክርስቶስ ለሰው ልጆች መዳንን እንደሚያስገኙ አይሰበክም። ክርስቶስ ኢየሱስን ጌታ እንደሆነ እንጂ አለ ጳውሎስ እራሳችንን አንሰብክምና አለ። እነሱ እንዲካሉ እኛ እነሱን እንዴት እንሰብካለን? ስለ ኢየሱስም ራሳችንን ለናንተ ባሪያዎች እናደርጋለን አሉ። ሐዋርያቶች የጌታችንን የኢየሱስ ክርስቶስን ወንጌል ለሚሰብኩላቸው ሰዎች ራሳቸውን ባሪያ አድርገው ያቀርቡ የክርስቶስ ታማኝ ባሪያዎች ኡነተኛ የወንጌል አገልጋዮች እንደሆኑ እናያለን። አንድ ሰው የወንጌል አገልጋይ ነው የሚባለው የክርስቶስን ወንጌል ከሰበከ ብቻ እንደሆነ እናያለን። ሐዋርያው ጳውሎስ ለአገልግሎት የተለየበትን ምክንያት ሲናገር በሮሜ ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ሐዋርያት ተብለው የተጠሩትና የተሾሙት የክርስቶስ ኢየሱስን ወንጌል እንዲሰብኩ የጌታ የኢየሱስ ክርስቶስ ባሪያዎች እንዲሆኑ ነው። ከዚህ የተነሳ የኢየሱስ ክርስቶስ ባሪያዎች ነን ይላሉ። ባሪያ ለአሳዳሪው የተሰጠና የተሸጠ ነው። እንዲህ በመሰለ መንገድ ለጌታ ራሳቸውን ስለሰጡ በሄዱበት ሁሉ ከኢየሱስ ክርስቶስ ሌላ ምንም ሊሰብኩም ሆነ ሊያስተምሩ አይፈልጉም። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ ሲናገር ሐዋርያ ጳውሎስ እንዲህ ይላል፣ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ውድ አድማጮች፣ ኢየሱስ ክርስቶስን የማይሰብክ የክርስቶስ ባሪያ ነኝ ማለት አይችልም። ሐዋርያው አይሁዳዊ ሆኖ የኖረ በገማልያል እግር ስር የተማረ የብሉይን ትምህርት በሚገባ የሚረዳ የሚያውቅ የእግዚአብሔር ሰው የነበረ ነው በብሉይ ኪዳን። ነገር ግን ጌታ ኢየሱስን ሳያውቅ በኖረበት ዘመን እንደ ፈሪሳዊ ሲኖር በነበረው ቅናት ምክንያት የጌታን ቤተ ክርስቲያን ቅዱሳንን ሲያሳድድ የኖረ ሰው ነው። ጌታ ከጠራው በኋላ ግን ከኢየሱስ ክርስቶስ በቀር ስለሌላ ስለማንም መስበክም ሆነ ማስተማር ምንም ፍላጎት እንደሌለው እናያለን። ለምን? ለዘላለም ድነት የተሰጠው የማይለወጠውን ወንጌል ጌታ ለሐዋርያቶቹ የሰጠውን በታማኝነት የተቀበለ የክርስቶስ ወንጌላዊ ነውና። ዛሬ እኛ የክርስቶስን ወንጌል ብቻ መስበኩን ትተን ወንጌል ያልሆነውን ነገር ወንጌል እያልን ለመቀየጥ ደግሞም ክርስቶስን ትተን ሌላ ለመስበክ ድፍረቱን እንዴት አገኘን? ኢየሱስ ክርስቶስ ለክርስትና እምነት እስከ ምን እንደሆነ እስከ ዛሬ ካስተማርኩት ሁሉ ጋራ የሚሄደውን የክርስቶስን ወንጌል እንደገና ውድ አድማጮች ሰፊና ጥልቅ በሆነ መንገድ በተከታታይ አስተምራለሁ። ይህንን ትምህርት በአራት መደበኛ አበይት ርዕሶች በመክፈል ለማስተማር ተነሳስቻለሁ። በእነዚህ ርዕሶች ስር የምናያቸው እውነቶች ሙሉ በሙሉ የኢየሱስ ክርስቶስን ማዳኑን ለእኛ ምን እንዳደረገ፣ ኢየሱስ ክርስቶስ ምን እያደረገ እንዳለ፣ ወደፊት ምን እንደሚያደርግልን በሰፊው የሚያመለክቱ ናቸው። ውድ አድማጮች፣ ዛሬ በጥቂቱ በዋና ርዕስ ስር የምንመለከተው ጌታችን በሞቱ የፈጸመልንን መሰረታዊ ነገሮች ላይ በማተኮር ጥቂት የሆነውን ሐሳብ ለዛሬ አካፍላችኋለሁ። ጌታችን በቀራንዮ መስቀል ላይ በመሞቱ የፈጸመልን ምንድን ነበር? የፈጸመልን የሚለውን ቃል ለዚህ ርዕስ የተጠቀምኩት በዮሐንስ ወንጌል ላይ ምዕራፍ 19 ቁጥር 30 ላይ ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ስለሚል ጌታችን በመስቀል ላይ እኛን ለማዳን ሊቀበለው ያለው መከራ፣ ሊከፍለው ያለው መስዋዕት መፈጸሙን መናገሩ ስለሆነ ጌታችን በመከራውና በሞቱ ለሰው ልጆች ሊያደርግ የወደደውን ሁሉ ማጠናቀቁን ስለሚያመለክት ተፈጸመ የሚለውን ቃል እጅግ በጣም እወደዋለሁ። በመስቀሉ ቃል የፈጸመው ሥራ ሰውንና እግዚአብሔርን ለማስታረቅ በቂና ፍጹም የሆነ ሥራ ስለነበር ጌታችን ነፍሱን እንደሰጠ የሆነውን ማቴዎስ ማርቆስና ሉቃስ እንዲህ ሲሉ ይገልጡታል። በማቴዎስ 27:51 ላይ እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ ይላል ማቴዎስ። ማርቆስ በምዕራፍ 15 ቁጥር 38 ላይ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ። እንዲሁም ሉቃስ በ23:45 ላይ የቤተ መቅደስ መጋረጃ ከመካከሉ ተቀደደ ይላል። ጌታ ኢየሱስ ተፈጸመ ብሎ ነፍሱን በመስጠቱ የቤተ መቅደሱ መጋረጃ መቀደዱ ምንን ያሳያል? ይህንን ሁኔታ በአይነ ህሊናችን የሚስልልን የዕብራውያኑ ጸሐፊ ጻፈው እውነት ነው። ቃሉ በዕብራውያን ምዕራፍ 9 ከቁጥር 1 እስከ 8 ላይ እንዲህ ይላል፣ ፊተኛይቱ ደግሞ ያገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበር፣ በእርሷም ቅድስት በመትባለው ውስጥ መቅረዙና ጠረጴዛው የመሥዋዕቱ ህብስት ነበረባት። ከሁለተኛውም መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች፣ በዚያም ውስጥ የወርቅ ማጠንት ነበረ፣ ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልንናገር አሁን አንችልም። ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል። ውድ አድማጮች፣ ፊተኛይቱ የሚለው በብሉይ ኪዳን በሙሴ የተጀመረች በእስራኤልስ መካከል የነበረችውን የእግዚአብሔርን ማደሪያ መግለጡ ነው። በዚህ ቤተ መቅደስ ስለነበሩ ሁለት ክፍሎች ይናገራል። የመጀመሪያይቱ ድንኳን የሚላት ቅድስት የምትባለውን ስፍራ ሲሆን በዚህች ውስጥ ስላሉት ነገሮች ይናገራል። ይህች የመጀመሪያይቱ ድንኳን ካህናት አገልግሎታቸውን የሚፈጽሙባት ስፍራ ነች። ይህንንም አገልግሎት የሚፈጽሙት ዘወትር እንደሆነ ይናገራል። ካህናት አገልግሎታቸውን እየፈጸሙ ይላል ቃሉ፣ ዘወትር በፊተኛይቱ ድንኳን ይገቡባታል ይላል። ይህ የዘወትር አገልግሎት የካህናት አገልግሎት በየዕለቱ የሚካሄድበት ስፍራ የፊተኛይቱ ድንኳን የምትባለው ቅድስት የምትባለው ስፍራ እንደሆነች እናያለን። ሁለተኛይቱ የምትባለው ውድ አድማጮች ድንኳን ቅድስተ ቅዱሳን የምትባለው ስትሆን በዚያች ድንኳን ካህናቶች መግባት አይችሉም ነበር። በዚህች ድንኳን ውስጥ የእግዚአብሔር ታቦት ያለባት ስፍራ ነች። ታቦቱ ከግራር እንጨት የተሰራ ሳጥን ነው። በብሉይ ኪዳን የነበረው ታቦት በወርቅ የተለበጠ ነው። በዘጸአት 25 ከቁጥር 10 እስከ 11 ላይ ከግራር እንጨትም ታቦቱን ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን፣ በውስጥና በውጭም በጥሩ ወርቅ ለብጠው፣ በርሱም ላይ በዙሪያው የወርቅ አክሊል አድርግለት ይላል። ውድ አድማጮች፣ በዚህ በወርቅ በተለበጠ ከግራር እንጨት በተሰራ ታቦት ውስጥ የአስርቱ ትእዛዛት የተጻፉባቸው 2 ጽላቶች በውስጡ ይቀመጣሉ። ታቦቱ ከላይ የሚከደንበት መክደኛው የስሬት መክደኛ ይባላል። የስሬት መክደኛ የሚሰራው ከጥሩ ወርቅም ርዝመቱ ከሁለት ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስሬት መክደኛ ስራ ስለተባለ በዘጸአት 5:17 ላይ በወርቅ የተሰራ እንደሆነ እናያለን። በዚህ በስሬት መክደኛ ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛው ላይ በሁለት ወገን ታደርጋቸዋለ ስለሚል እነዚህ ታቦቱን የሚሸፍነው ስሬት መክደኛ ላይ የሚቀመጡ የኪሩቤል ምስል እንደሆነ እናያለን። በዚህ በቅድስተ ቅዱሳን ውስጥ በሚገኘው በታቦቱ መክደኛ ላይ በሁለቱ ኪሩቤል መካከል እግዚአብሔር ክብሩን ይገልጣል። በዚህ ላይ ሆኖ ሊቀ ካህኑን ያነጋግራል። በዘጸአት 25:22 ላይ በዚያም ካንተ ጋር እገናኛለሁ የእስራኤልንም ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በመስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይላል። ውድ አድማጮች ሊቀ ካህኑ የሚገባበት የቅድስተ ቅዱሳን የሚባለው ስፍራ ነው ሁለተኛው ድንኳን የሚባለው። ወደዚያ መግባት የሚችለው ከእስራኤል ህዝብ መካከል አንድ ሰው ብቻ ነው። እርሱም ሊቀ ካህኑ ብቻ ነው። ነገስታትና ነቢያት ወደዚህ መግባት አይችሉም። የቱንም ያህል እግዚአብሔር የመረጣቸው ቢሆኑ ይህ ቤተ መቅደስ ከተሰራበት ጊዜ ወዲህ የነበሩ እስራኤላውያን ማናቸውም ቢሆኑ ከሊቀ ካህኑ በስተቀር አንዳቸውም ሊገቡ አልተቻላቸውም። ሊቀ ካህኑም ቢሆን መግባት የሚችለው በአመት አንድ ጊዜ ብቻ ነበር። ከላይ ያየነው የእግዚአብሔር ቃል እንደሚነግረን በሁለተኛይቱ ግን ሊቀ ካህናት ብቻውን በአመት አንድ ጊዜ ይገባባታል። እርሱም ስለ እስራኤል ስለ ራሱና ስለ ህዝቡ ስተት የሚያቀርበውን ደም ሳይዝ አይገባም ይላል። ይህ የሆነበት ምክንያት ምንድን ነው? ያነበብኩላችሁ የዕብራውያን መጽሐፍ የሰጠን መልስ ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል። የፊተኛይቱ ድንኳን የብሉይ ቤተ መቅደስ በዚህ በመድር ሳለች ወደ ቅድስተ ቅዱሳን የሚያስገባው መንገድ እንዳልተገለጠ መንፈስ ቅዱስ ማሳየቱ እንደሆነ እናያለን። ካህናቶች ዘወትር በሚያገለግሉበት ቅድስት በመትባለው ስፍራና ሊቀ ካህኑ በአመት አንድ ጊዜ ብቻውን በሚገባባት መካከል ያለውን መጋረጃ ነው ጌታ ኢየሱስ ክርስቶስ የተረተረው። ይህ የቅድስተ ቅዱሳን መጋረጃ በዚያ መኖሩ ሰዎች ወደ እግዚአብሔር ለመግባት የሚያስችላቸው መንገድ እንዳልተከፈተ የሚያሳይ መሆኑን እናያለን። ውድ አድማጮች ጌታችን በመስቀል ላይ በሞተበት ጊዜ ግን ይህ መንገድ ተከፈተ። መጋረጃው ከሁለት ከላይ እስከታች ተሰነጠቀ። ወደ እግዚአብሔር መግባት በክርስቶስ ለሰው ልጆች ተሰጠ። ጌታችን በሞቱ ያስገኘልን ወደ እግዚአብሔር መግባትን እንደሆነ ወንጌል ያስተምረናል። ይህንን ከመያመክን የተረገመ ወንጌል እግዚአብሔር ያድናችሁ። ኢየሱስ ክርስቶስ ጌታ ነው። በሞቱ ባፈሰሰው ደም የተገኘውን ይህንን ወደ እግዚአብሔር የመግባትን ጸጋ እግዚአብሔር ለልቦናችሁ ያብራላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።